ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ለመስተንግዶ እዚህ የምገኘው። እንግዲህ በዛሬው ዝግጅታችን በቀጣዩ የጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅ መጽደቅ ላይ ምሁራን ምን ይላሉ?
ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው።
አጠቃላይ ሊፈጥር ከሚችለው መስቀለኛ መንገድ ላይ ያለው ወደ ውድቀትም ወደ እድገትም ሊሄድ የምንችልበት መስቀለኛ መንገድ ላይ ስለሆንን ቀጥሎ የሚመረጠው ጠቅላይ ሚኒስትር ለኢትዮጵያኖችም ሆን ለዓለም አቀፉ ማህበረሰብ ትልቅ ግምት ሰጥቷል ብዬ አስባለሁ።
የአዲስ አበባ ዩኒቨርሲቲ አቶ ሙሉጌታ አረጋዊ እና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩን አቶ ስዩም ተሾመን ይዘናቸዋል። የኦሮሚያ ኦህዴድ እና ተቃዋሚው ኦፌኮ ለመደራደር መወሰናቸው እና በቅርቡ እየታዩ ያሉ ሌሎች ለውጦች ከሌሎች ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው።
የኦሮሞ ህዝብም ትግል የኢትዮጵያ ህዝብም ትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ህዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍርሃት የነበራቸውን ፍርሃት እንዲለቃቸው አድርጓል። ትናንት ከኦሮሞ ህዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድነው ከዚህ ህዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል።
አንድ ሀገር አንድ ህዝብ ነው ያለን። ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የኔ ብቻ ትክክለኛ ነውና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብን፣ መድረኩ ይስፋ።
ቀደም ሲል የሰማችኋቸው የፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና፣ በመቀጠል ደግሞ የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ናቸው። ሁለቱንም ይዘናቸዋል። ባሳለፍነው ቅዳሜ ምሽት በዋሽንግተን ዲሲ የጥቁር ህዝቦች ወርን በማመልከት የባህል ምሽት ተዘጋጅቶ ነበር።
ካሱድስ ኢትዮጵያዊ ብቻ አይደለም ዛሬ የምታዩ ነው። ነጮች አሉ ቁጭ ብለው መሬቱ ላይ ቡናውን በጣም የተዝናኑ ፈንድሻ እየበሉ አምባሻውን ቢራውን እየጠጡት ጥሩ ሜሴጅ ነው።
የአፍሪካ አሜሪካውያኑን የጥቁር ህዝቦች በዓል በማስመልከት ወይም ወርን በመዘከር ዝግጅት ተዘጋጅቶ ነበር። ይህንን ዝግጅት ያስተባበረችው ተዋናይት የፋሽን ባለሙያ ሰሎሚ አውቶሊኖ ናት። ያደመጣችኋት እሷን ነው። እንግዲህ ከሌሎች ታዳሚዎች ጋር ይሰናታል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ሁለት የአልሸባብ ተዋጊዎች መገደላቸውንና አንድ ሌላ መቁሰሉን የዩናይትድ ስቴትስ የአፍሪካ እዝ አስታወቀ። ጥቃቱ የተካሄደው ጀሌብ የምትባል የመካከለኛው ጁባ ክፍለ ሀገር ከተማ ውስጥ መሆኑን ነው አፍሪኮም የተናገረው። ይህ የዩናይትድ ስቴትስ ኃይሎች ሶማሊያ ውስጥ በዚህ የአውሮፓ ዓመት ያካሄዱት አራተኛ የአየር ጥቃት መሆኑ ነው። የዩናይትድ ስቴትስ ከስምንት ወራት በኋላ በመጪው ጥቅምት መጨረሻ በሚካሄደው ፌዴራልና የአካባቢ እንደራሴዎች ምርጫ ውስጥ ሩሲያ እጇን እንዳታስገባ ለመከላከል የሚያስችል የተለየ መመሪያ ከፕሬዚዳንት ዶናልድ ትራምፕ እንዳልደረሳቸው አንድ ከአፍሪካ የመረጃ ጉዳዮች ባለስልጣን አስታወቁ። ባለፈው ምርጫ ውስጥም ሚስተር ትራምፕን ድል ለመቀዳጀት በሚረዳ ሁኔታ ሞስኮ ጣልቃ ገብታለች ተብላ በዋሽንግተን ባለስልጣናትና ባለሙያዎች በስፋት እየተከሰሰች ነው። በመጨረሻም የደቡብ አፍሪካ ፓርላማ መሬት ክለላ መውረስ በሚያስችል መልኩ የረቀቀ የህግ መንግስት ማሻሻያ ጸድቋል። እርምጃው የሚበዛው የእርሻ መሬት አሁንም የነጮችን እጅ በሚገኝባት ሀገር ይህ ፓርላማ የወሰደው እርምጃ ከባድ ጉዳይ መሆኑ የሚታወቅ ነው። ሆኖም የዚህ የህገ መንግስት ማሻሻያ እርምጃ ዋናው አስተባባሪ በማሻሻያው ምክንያት የሚመጣ ከባድ እርምጃ እንደሌለ በመግለጽ ህዝቡን ሲያረጋጉ ቆይተዋል። አክራሪ የሆነው የኢኮኖሚ ነጻነት ተዋጊዎች ፓርቲ መሪው ጁሊየስ ማሌማ ቤቱን ወይም ፋብሪካውን ወይም ኢንዱስትሪውን ማንም አይነጠቅም፣ የመሬት ባለቤትነት ይቅርና በሊዝ ይከራያል፣ ይሄ ደግሞ በህገ መንግስታዊ ግምገማው ሂደት የሚወሰን ይሆናል ብለዋል። ይህ የፓርላማው እርምጃ ደቡብ አፍሪካን እንደ ጎረቤቷ ዚምባብዌ ያደርጋታል የሚል ስጋትም አለ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ነኝ። ለዛሬ የፕሮግራሙን መመራው አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዘገባችን ስናመራ የኦሮሚያ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሌሎች ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው። ከዚህ አንጻር የሁለቱ ፓርቲዎች አመራሮች ምን ይላሉ? ሁለቱንም ያነጋገራቸው እስክንድር ፍሬው ነው።
የኢህአዴግ አባል ድርጅት የሆነው የኦሮሚያ ገዢ ፓርቲ ኦህዴድ በቅርቡ እያንጸባረቀ ያለው አቋም የዚህ ዘገባ መነሻ ነው። በቅርቡ ባደረገው ስብሰባ ነው ፓርቲው የኦሮሞ ፌዴራሊስት ኮንግረስን ጨምሮ በአገር ውስጥም ሆነ በውጭ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርቦ መስራት እንደሚፈልግ ይፋ ያደረገው። ይህ ብቻ ግን አይደለም። ኦሮምኛ ከአማርኛ ጎን ለጎን የኢትዮጵያ የሥራ ቋንቋ እንዲሆን እንደሚታገልም ይፋ አድርጓል። ይህ አቋም በተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሲቀነቀን የቆየና በተለያዩ መድረኮችም የተንጸባረቀ መሆኑ ይታወሳል። በቅርቡ ከእስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራሮች ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎችም በተደረጉ የአቀባበል ስነ ስርዓቶች ላይ ከፍተኛ የኦህዴድና የኦሮሚያ ክልል ባለስልጣናት መገኘታቸውም ትኩረት የሳበ ሌላ ነጥብ ነው። እነዚህ የቅርብ ጊዜ ሁኔታዎች በገዢው ኦህዴድና በተቃዋሚው ኦፌኮ መካከል ያለውን ልዩነት መጥበብ እያመለከቱ ይሆን? የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ምላሽ ተከታዩ ነው።
በኦህዴድና በተቃዋሚ ፖለቲካ ፓርቲዎች መካከል ያለው የመስመር የፖለቲካ መስመር አይደለም የጠበበው፣ ያለው የግንኙነት የፕሮሲጀር ጉዳይ ነው እየቀለለ የመጣው። ምክንያቱም አንድ ሀገር አንድ ህዝብ ነው ያለን። ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የኔ ብቻ ትክክለኛ ነውና አንተ አማራጭ ማቅረብ የለብህም ብለን መድረኩን ማጥበብ የለብንም። መድረኩ ይስፋ፣ ሀሳቦች ወደ መድረክ ይምጡ፣ ሙግት ይካሄድበት፣ ክርክር ይካሄድበት፣ የተሻለውን ሀሳብ ህዝቡ ይምረጥ፣ እኔ ያውቅላችኋለሁ ከሚል ፖለቲካ እንውጣ። ይሄ በጣም ጎታችና ኋላቀር ያልሰለጠነ የፖለቲካ አካሄድ ነው። ይህን አካሄድ እናጥብብና ተቀራርበን ወደምንወያይበት መድረክ እንምጣ ነው የኦህዴድ አቋም እንጂ ኦህዴድ ኦፌኮ መሆን አይችልም፣ ኦፌኮ ኦህዴድ መሆን አይችልም። የተለያየ ፖለቲካ ስልት፣ የተለያየ ፖለቲካ ፕሮግራም ይዘን ነው አንግበን ነው እየታገልን ያለ ነው። ነገም ልንግባባ አንችልም። ተወዳድረን ተፎካክረን ስልጣን ለመያዝ አንዱ አንዱን ጥሎ ስልጣን ለመያዝ የምንከራከር ፓርቲዎች ነን። ይሄ እንደተጠበቀ ሆኖ አብሮ ግን መስራት ይቻላል።
አቀባበሎቹ ከምን የመነጩ ናቸው? አሁን ለምሳሌ ዶክተር መረራ ጉዲና በተለያዩ የኦሮሚያ አካባቢ ሲንቀሳቀሱ የየከተማዎቹ ከንቲባዎች የኦህዴድ አመራሮች የሆኑ ጭምር ንግግር እንዳደረጉ ሰምተናል። አቶ በቀለ ገርባ በአዳማ ስቴዲየም በተደረገ ስነ ስርዓት ለሳቸው አቀባበል ወይዘሮ አዳነች አቤቤ ናቸው የተገኙት ይመስለኛል፣ የከተማው ከንቲባ እና እነዚህ ነገሮች ምንድን ነው ምልክታቸው?
እነኚህ ምልክቶች በዋናነት አቀባበል እያደረገ ያለው ኦህዴድ አይደለም፣ አቀባበል እያደረገ ያለው ህዝቡ ነው። ህዝቡ ደግሞ አቀባበል የማድረግ መብት አለው። እኛም አማራጭ ፖሊሲዎቻችንና ፕሮግራሞቻችን አቅርበንለት የምንወዳደረው ከዚህ ህዝብ ጋር ነው። እዚህ ህዝብ ላይ ተፈቺዎቹ መልእክት ሲያስተላልፉ ኦህዴድም የራሱ መልእክት ማስተላለፍ አለበት። እዛ የምንገኘው የኦፌኮን አቋምና የኦፌኮን ድጋፍ ለማድረግ አይደለም የምንሄደው። እዛ የምንሄደው መድረክ ነው፣ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ የእኛም ሀሳብ መደመጥ አለበት። እኛ የሚሰራነው ስራ እነሱም በማስፈታትም ረገድ የተገኘው ውጤት ባለቤት ኦህዴድ ኢህአዴግ መሆኑን ማሳየት አለብን። ስለዚህ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ ምን ትገኛላችሁ? የእናንተ ድምጽ ለምን ይደመጣል? የኦፌኮ ድምጽ ብቻ ነው መደመጥ ያለበት ወደሚል እንድምታ እስካልሄደ ድረስ እዛ የምንሄደው እኛ የእነሱን ፓርቲ ድጋፍ ወይም መድረኩን ለማሳመር ለማድመቅ አይደለም። የእኛ መድረኮች የተገኙት በዋናነት የራሳችንን መልእክት ለህዝቡ ማስተላለፍ የሚገባንን መልእክት እንደ ፖለቲካ ፓርቲ አቋማችንን ለማንጸባረቅም ጭምር ነው እንጂ እዛ የሚካሄደው በሌላ ትርጉም እንደሌለው መወሰድ ነው ያለበት።
የመጨረሻ ጥያቄ አደርገዋለሁ። በመውጫ ሰዓት ስለ ያስኮት በቅርቡ የኦፌኮ ሊቀመንበር ዶክተር መረራ ጉዲና በሰጡኝ ቃለ ምልልስ ከእናንተ ጋር ለመደራደር ጥያቄ ማቅረባቸውን ከኦህዴድ ጋር በሶስት ነጥቦች ላይ ለመደራደር ጥያቄ አቅርበናል ብለዋል። ወስነናል በስራ አስፈጻሚ ኮሚቴ ስብሰባችን። ስለዚህ ይሄ ሁኔታ ምን ላይ ደርሷል?
ማለት የእነሱ ጥያቄ ሳይሆን በእኛ በኩል ጥሪ አቅርበናል። እሱኛው
እናንተን ጥሪ መነሻ አድርገው ነው ጥያቄ አቅርበ
የበለጠ ይቀለኛል። በእኛ በኩል ከኦፌኮም ይሁን ከሌሎች የፖለቲካ ፓርቲዎች ጋር ለመወያየት እቅድ እያዘጋጀን ያለ ነው። በእቅዱ መሰረት በሶስቱ ጉዳይ አይደለም ከሶስት ጉዳይ በላይ ቢኖራቸው ባሉት ጉዳዮች ላይ እንወያያለን። ይሄኛው ትክክል ነው፣ ይሄኛው ትክክል አይደለም የሚል አጀንዳ የለም። አጀንዳው ትክክል አለመሆኑን ይዘን በምንቀርበው ጭብጥ ውድቅ እናደርጋለን። ነገር ግን የነሱ ሐሳብ ይምጣ ይደመጥ እንከራከርበት ይፈይድ እንደሆነ የሚፈይድበትን አግባብ ያስረዱ የማይፈይድ ከሆነ የማይፈይድበትን አግባብ ደግሞ እኛ እናስረዳቸዋለን ከዛ ያሸነፈው ሐሳብ የሀገሪቱ ሙሉንታዊ ጥቅም በሚያስጠብቁ ተግባራዊ ይደረጋል ስለዚህ ለድርድር ዝግጁ ነን ለይስሙላም አይደለም እንግዲህ አሁን አዲስ ምርጫ ማካሄደናል ዞሮ ዞሮ አዲስ ምርጫ ብዙም ያውቀን ነገር የለውም በጣም ግዝ በጊዜ ገድቤ ማስቀመጥ ሊከብደኝ ይችላል ግን በጣም አጭር ጊዜ በተባለ ጊዜ ውስጥ ወደ ውይይትና ድርድሮች እንገባለን ብለን እናስባለን
የተቃዋሚው የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ደግሞ እየታዩ ያሉት ሁኔታዎች የኢትዮጵያ ህዝብ ትግል ወደፊት መራመዱን ያሳያሉ።
የኦሮሞ ህዝብም ትግል የኢትዮጵያ ህዝብም ትግል አንድ እርምጃ ወደፊት ሄዷል። በተለይ የኦሮሞ ህዝብ ትግል አንድ እርምጃ ወደፊት ሄዷል። ትናንት ፍራት የነበራቸው ፍራት እንዲለቃቸው አድርጓል። ትናንት ከኦሮሞ ህዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለደው ከዚህ ህዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። በሐቅም በምን ኮሮሞ ከህዝብ ጋር መሰለፉ መቆሙ አስፈላጊ መሆኑን ሁሉም ተረድቷል። ከልብም ሊሆን ይችላል ላይሆን ይችላል። ስለዚህ ትናንት በተቃዋሚ ደረጃ ይነሱ የነበሩትን ብዙ ዲሞክራሲያዊ ስርዓት በኢትዮጵያ ይመፍጠሩ በኢህአዴግ ደረጃ ማለት ነው። ድሮ ኢህአዴግ በሙሉ ተቃዋሚ አጥፊ ነው እኛ አለሚንን ጸረ ሰላም ኃይሎች ጸረ ልማት ኃይሎች ምን ኃይሎች ክራይሰብ ሰዎች ያለ ተቃዋሚን ይከስ ነበር። አሁን ደግሞ ኃላፊነቱ ሙሉ በሙሉ ነው ይወስዳለው የሚልበት ደረጃ ደርሷል ማለት ነው። የኦሮሞ ህዝብ ትግልም የኢትዮጵያ ህዝብ ትግልም አንድ እርምጃ ወደፊት ሄዷል። ይሄ መረሳት የለበትም። ሌላው የኦፒዲዮ ግን አንዳንድ የሚያነሳቸው ለምሳሌ የኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን ከአማርኛ ጋር ብሔራዊ ቋንቋ እንዲሆን እንታገላለን እንዲሁ እንታገላለን የሚሉት አንዳንድ ነገሮች ላይ ግን ትንሽ ብይታ አለ። ኦፒዲዮ ገዢ ፓርቲ የገዢ ፓርቲ አባል ነው ወይስ የተቃዋሚ ፓርቲ አባል ነው? ገዢ ፓርቲ ከሆነ መወሰን አለበት። ከዛሬ ጀምሮ ተደራድረሙን በሌላ መንገድ ከዛሬ ጀምሮ የኦሮምኛ ቋንቋ ብሔራዊ ቋንቋ ከአማርኛ ጋር የሀገሪቱ ብሔራዊ ቋንቋ እንዲሆን ብሎ መወሰን
የስራ ቋንቋ እንዲሆን
መወሰን መቻል አለበት። ስለዚህ በአባባላቸው አሁንም ቢሆን አንድ እርምጃ ይቀራቸዋል። እንደ መንግስት መወሰን መቻል አለባቸው። የመንግስት አካል እንደሆነ ኃይል ኢህአዴግም ይህን ማድረግ አለበት እኔም እንደ ኢህአዴግ አባል ይህንን ማድረግ አለብኝ ብሎ መወሰን መቻል ነው ማለት ነው። ከኛ እኩል ገና ታገላለሁ የሚለው አባባሉ ትንሽ ግሪታን ይፈጥራል ማለት ነው።
እዚህ ላይ አንዳንድ ተንታኞች ደግሞ ምናልባት በአራቱ ፓርቲዎች የሀደጋባል ፓርቲዎች ማለት ነው መካከል አለ የሚባለው ልዩነት ነጸብራቅ ይሆን ብለው ይጠይቃሉ። አሁን ይሄ ኦህዴድ በግሉ የሚያደርጋቸው ነገሮች ኦሮሚኛ የሥራ ቋንቋ እንዲሆን ተታገላለው ማለቱ ቀድሞ የሀገሪቱ ፕሬዝዳንት ለነበሩት እና በኋላ የተቃዋሚ ፓርቲ መሪ ሆነው ላገለገሉት ለዶክተር ነጋሶ ጊዳዳም አንዳንድ ጥቅማ ጥቅቦች እንዲከበሩላቸው መወሰኑ እነዚህን በመጥቀስ ምናልባት የልዩነቱ መገለጫ ይሆን በአራቱ ፓርቲዎች መካከል አሁን አለ የሚባለው ልዩነት እነሱም ራሳቸውም አመራሮቹ መጠራጠር አለ በመካከላችን ሲሉ ያመኑበት ሁኔታ ነበርና ነው። የእርሱ አስተያየት ምንድነው? በዚህ
ሁለቱም ሊሆን ይችላል። ኢህአዴግ እንደ ኢህአዴግ የመጨረሻ ራሴን ለውጫለሁ ታድሻለሁ መሪ አልባ የነበረው ግንኙነትም ለውጫለሁ ያለ ይመስላል። ያ ማለት እንግዲህ ምንድነው አሁንም ቢሆን ከኢህአዴግ ሳጥን አልወጣንም ኢህአዴግን አስተካክለን ታጋይ የነበረውን ድርጅት መስመር አስይዘን ወደፊት ምናልባት ላለፉት 27 ዓመታት እንደገዛ ነው አሁንም ለሌላው 27 ዓመታት እንግዛ አይነትም መልእክቶች አሉ በሁለቱ መሀል ስታነብ ማለት ነው። ዞሮ ዞሮ ዲሞክራሲያዊ ስርዓት በኢትዮጵያ እንዲሰፍን ኦህዴድም ከዚህ ልዩነት አለኝ ካለ አስረግጦ ኢህአዴግ ይህን እንዲቀበል መግፋት አለበት። ሁለቱንም መሆን አይችልም። ስለዚህ ሊሆንም ይችላል ላይሆንም ይችላል። ዋናው ጉዳይ ግን አንዳንድ ኦህዴድ የወሰዳቸው እርምጃዎች ጠቃሚዎች ናቸው። ወደፊትም ተጨማሪ በዛ አቅጣጫ ተጨማሪ እርምጃዎች እንዲወስድ እንፈልጋለን።
ኦህዴድ ወሰዳቸው ከተባሉ እርምጃዎች ጀርባ ካሉት ዋነኛ አመራሮች አንዱ ዶክተር አብይ አህመድ ቀጣዩ የኢሃደግ ሊቀመንበር ብሎም የሀገሪቱ ጠቅላይ ሚኒስትር ሊሆኑ እንደሚችሉ ከፍተኛ ግምት ከተሰጣቸው መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቻሌንጅ ዲክሊን ብቻ ነው ያለው ምን ማለት ነው? ጠቅላይ ሚኒስትር መለዚያን እስከ 2012 ተፈራኝ።
ወደሚቀጥለው ዘገባችን እናልፈው። የኢሃድግ ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር ለመምረጥ ይሰበሰባል። የህዝብ ተወካዮች ምክር ቤት ደግሞ የሚመረጠውን ጠቅላይ ሚኒስትርና በሚኒስትሮች ምክር ቤት የጸደቀውን ያስቸኳይ ጊዜ አዋጅ ለማጽደቅ ይሰበሰባል። በእነዚህ ሁለት ጉዳዮች ላይ የሚሰጡ ውሳኔዎች ከምንጊዜውም በላይ በኢትዮጵያ ከፍተኛ ትኩረት የሳቡ ጉዳዮች ናቸው ይላል ቀጣዩ የጽዮን ግርማ ዘገባ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት 20 ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ።
ቻሌንጅ ግን ብቻ ነው ያለው ምን ማለት ነው? ጠቅላይ ሚኒስትር መለዚያን እስከ 2012 በፈረንጅ እስከ 78 ዓመት በፊት ቆዩ ስልጣን ላይ አንስቶች ብቻ ነበር ወይ እንግዲህ ታሪክ ሰው እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሟገት ሰው አልነበረም፣ ይወዳደር ሰው አልነበረም እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር። እሳቸው ካለፉ በኋላ ኢህአዴግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው አሁን ለመጀመሪያ ቤተሰቦቹ ጤነኛ ግንኙነት ተሰናቸው ሲቀር ተከፋፋ ሲጀምሩ ይኸው የኃይለ ማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም የኢህአዴግ ምክር ቤት አለ የተባለው የኢህአዴግ ምክር ቤት 190 ሰዎች ናቸው። እነዚህ 190 አባላት ከእያንዳንዱ አራት ድርጅት 45 ሰው ታጥተው የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀርብ በአዴንም ኦህዴድም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምጽ ከሰጡ ሶስቱም 45 ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ ይፈቅ የሚኖረ ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ 90 ድምፅ ይኖራቸዋል ማለት ነው። ሙሉ በሙሉ የአማራውና የትግሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ 91 ማግኘት አለባቸው ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችም ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም፣ በህግ ባይከለከልም። በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስፕሊን ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ከፓርቲው ዘሎ የፓርቲው አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከ91 ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምርጫዎች ይወድቃል ብዬ ነው ማለት ነው።
የጠቅላይ ሚኒስትሩን አመራረጥ ሂደት በተመለከተ ማብራሪያ ለማግኘት የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤን ጨምሮ በርካታ ባለስልጣናት ጋር የእጅ ስልኮቻቸው ላይ የስልክ ሙከራ አድርገን ነበር። አልተሳካም። አብዛኞቹ ስብሰባ ላይ ናቸው በመባሉ ልናገኛቸው አልቻልንም። በተለይም የእያንዳንዱን ድርጅቶች የኢህአዴግ አባል ድርጅቶች አመራር አባላትና ቃል አቀባዮቻቸውንም ለማግኘት ጥረት አድርገን ነበር። አልተሳካም። በሌላ በኩል በትላንትናው ምሽት በፋና ብሮድካስቲንግ ላይ መግለጫ የሰጡት የኢህአዴግ የቀድሞ ነባር አመራር አባል አቶ በረከት ስምኦን የድምፅ አሰጣጡ ሂደት የተለመደና በሚስጥር የሚደረግ በኢህአዴግ አባል ድርጅቶች የኢህአዴግ ምክር ቤት አባላት ብቻ የሚወሰን ነው ብለዋል። አቶ ሙልጌታ ምንም እንኳን ምርጫው በሚስጥር የሚካሄድ ቢሆንም አንዱ ፓርቲ ወደ ሌላው ፓርቲ ሄዶ መምረጥ ካልቻለ ውሳኔ ማግኘት አይቻልም ብለዋል።
በሚስጥር ሲሰጥ ያልኩሽ ነገር በሚስጥር ይሁን በአደባባይ በሚስጥር ሲሰጥ የፓርቲ መስመርሽ አልፈሽ የፓርቲ አባልሽ ላልሆነ ሰው ድምፅሽን ከሰጠሽ ያልኩሽ 91 ወጥታለች። ስለዚህ በድብቅም ይሁን በግልጽ ጥሩ ቁጥሩ ቁጥር ነው መቀየራችን። እሱ ምንም ልዩነት ማወቅ አይቻልም። ከፓርቲ ውጪ ዘንድሮ ማን ቦታ አደረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ 91 መሙላት ስላለበት ያ ለመሙላት ደግሞ የግድ አንድ ሰው ከፓርቲ ዘሎ ቦት ማድረግ ይኖርበታል።
የፓርላማ አባላት የጠቅላይ ሚኒስትሩን ምርጫና የአስቸኳይ ጊዜ አዋጁን አናጸድቅም ማለት የሚችሉበት እድል አለ ወይም ላያጸድቁ የሚችሉበት አሰራር ይኖራል?
ይችላሉ፣ በህግ ይችላሉ፣ አቅሙ አላቸው። ጠቅላይ ለምሳሌ ኢህአዴግ ከሌ ጠቅላይ ሚኒስትር እንድታረቁ ይፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀርብ ፓርላማ ይህን ሰው ማጽደቅ አንፈልግም ይል ይችላል፣ ከፈለገ ማለት ነው። ግን በጠቅላይ ይላል ወይ ብለምጠይቅ በፓርላማውና በኢህአዴግ መካከል ምንም ልዩነት ፓርላማ የኢህአዴግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአዴግ ነው። ፓርላማ ውስጥ ያሉት የፓርላማ አባላት ከኢህአዴግ አራት ድርጅቶች የተውጣጡ ናቸው። በአብዛኛዎች ወይም አጋር ድርጅቶቻችን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ ነው። ስለዚህ በኢህአዴግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ይፈጥራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአዴግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የራስ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ህገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁም። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ። ምክንያቱም ፓርላማው አቅም ስላለው አይ የኛውን እጩ ጠቅላይ ሚኒስትር አልቀበልም አላጸድቅም።
እጩ አመራረጡን በተመለከተ የአምቦ ዩኒቨርሲቲው መምህር አቶ ስዩም ተሾመ እንደሚሉት እስካሁን በግልጽ የታወቀው ኦህዴድ ዶክተር አብይ አህመድን፣ ብአዴን አቶ ደመቀ መኮንንን፣ ደህዴን ደግሞ አቶ ሽፈራው ሽጉጤን ለፓርቲያቸው በሊቀመናብርትነት መምረጣቸውን ነው። እነዚህ ሰዎች ለጠቅላይ ሚኒስትርነት ከተወዳደሩ እጩዎቹ ሶስት ብቻ ይሆናሉ። እስካሁን በይፋ የህወሓት ይህ ነው ተብሎ ባለመገለጹ ስለዚህ የሚላሉ በኢህአዴግ ምክር ቤት የምርጫ አሰራር መሰረት ህወሓት ያለውን 45 ድምጽ ለፈለገው በመስጠት አሁንም የበላይነቱን ሚና ይዟል ባይ ናቸው። አድማጮች፣ የዚህን ዜና ዝርዝር ዘገባ በተመለከተ ከምሽቱ 3 ሰዓት በስፋት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። ይህ ያገባደድ ነው የካቲት ወር የአፍሪካ አሜሪካውያን የሚዘከርበት ወር ነው። በዋሽንግተን ዲሲ የኢትዮጵያን ባህል ታሪክና ቅርጽ የሚዘክር ምሽት ቅዳሜ ዕለት ተካሂዶ ነበረ። በስፍራው ተገኝቼ ነበረ። ያቀናበርኩት ዝግጅት አለ፣ አድምጡት። በአፍሪካ ጉዳዮች ዙሪያ የሚሰራው የዋሽንግተን ዲሲ ከንቲባ ቢሮ በታዋቂው የሆሊውድ ፊልም ተዋናይ ቲም ሪድስ ኢቲ በሚል ስያሜ በዋሽንግተን ዲሲና አካባቢዋ በኢትዮጵያ ጥበብ ዙሪያ የሚሰራ የግል ድርጅት እንዲሁም በፋሽን ዘርፍ የምትታወቀው ሰሎሚ አውቶሊኖ አማካኝነት በጋራ የተዘጋጀ ተች ኦፍ ኢትዮጵያ የተሰኘ መድረክ ባሳለፍነው ቅዳሜ በዋሽንግተን ዲሲ ተካሂዶ ነበር። ይህን ያገባደድነውን የጥቁር አሜሪካውያን ታሪክ የሚዘከርበትን የካቲት ወርን ለማሰብና ጎን ለጎንም የኢትዮጵያን ታሪክና ባህል ለውጭ ዓለም ለማስተዋወቅ ነበር የዝግጅቱ ዓላማ። ሰሎሚ አውቶሊኖ ስለ ዝግጅቱ ዓላማ ገልጻልናለች።
የኢትዮጵያን ካልቸርን፣ አርትን፣ ሙዚቃን፣ ቡናን፣ ዛሬ ያለንን ምግባችንን በማስመልከት ነው ያዘጋጀነው። ጥሩ ኢቨንት ነው። ትልልቅ እንግዶቻችን ዋናዋ ኦፍኮርስ ሜር ኦፊሷ ናት፣ ሜር ኦፊስ ዲሲ። እንደን ደግሞ የሜር ኦፊስ አፍሪካን አፌር ደግሞ ማማጁ ነው ዋናው ትልቁ እዚህ አለ። ፕሮዲሰሮች እና ፊልም ሜከሮችም አሉ። ከተለያየ ስቴት ከአትላንታም የመጡ አሉ፣ ከኒውዮርክም የመጡ ጓደኞቻችን አሉ እና ሞረኔ የኢትዮጵያን ካልቸርነታቸው ሁሌ ነው ስለ አፍሪካና ስለ ተወርድ ወርድ ካንትሪ ሲወራ ሌላ መጥፎ ሳይድ ነው የሚያዩት። እና እኔ ደግሞ በኢትዮጵያነት የኔ ምርጫ ነው ጥሩ ነገር የኢትዮጵያ ሳይድን ዩ ኖ ሪች ካንትሪ እንደሆነ ለማሳየት እና ያን ሜሴጃችን ኮንቲኒውሊ ደግሞ ሌላ ምስቴት እናደርጋለን። ማርች 29 ላይ ደንቨር ደግሞ ይዘን እንሄዳለን ለተቸር ኢትዮጵያ። አዎ ትልቁ አሁን ስክሪን ላይ የምታየው አክቹዋሊ የቲም ሪድ እንዳልኩሽ ጓደኛዬ ማናጀር እና ሜንቶሬ አዋሳና ላሊበላ የሰራውን ፊልም እና እሱን ቀርሶ እሱን ነው የሚያሳየው ያለው ፊልም አለ እንደውም የሚመጣም በዚህ አመት መጨረሻ ላይ ያልቃል። ከአዲስ ከፊልም ፕሮዲሰር ጋር ከኢትዮጵያኖች ጋር ሆነን የምንሰራው ነገር አለ። አርት ደግሞ በሙሉ የምታየው የተለያዩ በኢትዮጵያ ገዳም ውስጥም ጎንደር፣ ባህር ዳር በተለያየ ቪሌጅ ውስጥ ያሉ ፎቶዎች ናቸው ያሉት። ቡና አለ፣ ልብሳችን አለ፣ የኔም ደግሞ ዲዛይነር ነኝ፣ ቆሎ ሽቶ አለ፣ ምግብ አለ እና ሰው ካልሽንጀስ ኢትዮጵያዊ ብቻ አይደለም ዛሬ የምታየው ዩ ኖ ላይክ ነጮች አሉ ቁጭ ብለው መሬቱ ላይ ቡናውን በጣም እየተዝናኑ ነው፣ ፈንድሻ እየበሉ አምባሻውን ቢራውን እየጠጡ ሰው ጥሩ ሜሴጅ ነው። አየሩም ቆንጆ ነው። ሰው ጥሩ ጊዜ ነው።
የኢትዮጵያ ባህል መገለጫ የሆኑ ምግቦች ለታዳሚው በእለቱ ቀርቦ ነበር።
አይናለም ዘለቀ እባላለሁ። የመጣው ከቤተሰብ ምግብ ቤት ነው። እዚህ የባህል ዝግጅት ላይ እኛም ምግብ ስለምንሰራ ያው እዚህ ሀገር ያሉ ሰዎች ነጮች ሁሉም ሰው ምግባችን ስለሚወደው በዚህ ዝግጅት ላይ ደግሞ የእኛን ምግብ ይዘን ቀርበን ያለንን የምግብ አይነት ለማስተዋወቅ
በማደጎ ወደ ዩናይትድ ስቴትስ የመጡ ትውልደ ኢትዮጵያውያንን በተመለከተ የሚሰራው ኔትወርክ ኦፍ ፋሚሊ ሰርቪስ የተሰኘው ድርጅት መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ኢትዮጵያን የሚያስተዋውቁ መድረኮች በብዛት መዘጋጀት እንደሚገባቸው ይናገራል።
ትልቁ ነገር በተለይ እነዚህ የባህል ነገሮች መዘጋጀታቸው ኮሚኒቲው በደንብ ስለ አፍሪካ እንደዚህ ደግሞ ስለ ኢትዮጵያን ባህሎች የሚያውቁበትና በተለይ በዕለት ተዕለት መስተጋብራቸው ወይም ደግሞ በዕለት ተዕለት ውሏቸው የባህልና ታሪኩን ማወቃቸው የበለጠ ያጠናክረዋል፣ የበለጠ ማወቁ ለእነሱም ጥቅም አለው የሚመስላለ የኢትዮጵያ ባህልን የሚያስተዋወቅ ነገር ላይ በሙሉ በተባባሪነት አብረን እንሰራለን። አንዳንዴም በራሳችን እናዘጋጃለን። አሁን ያለንበት ወር የካቲት በተለይ ፌብሩዋሪ የብላክ አፍሪካን መንዝ ይባላል እና ሁሉም ነጭ ያልሆነ ሁሉ ጥቁር ሕዝብ ነው እና የእንደዛን ባህል በተለይ በካሪቢያን አፍሪካን እዚህም ደግሞ አፍሪካን አሜሪካኖች አሉና ባህልን ታሪካቸውን የሰሩትን መልካም ነገር የሚያስተዋውቁበት የሚያሳዩበት እንዲሁም ደግሞ ከደቡብ የተሰራውን ነገር ተመልሶ ሰዎች የሚያውቁበት ነው።
የኢትዮጵያን ባህል ታሪካዊ ቦታዎችና ቅርሶችን የሚያሳዩ ፎቶግራፎች በዝግጅቱ ላይ ለእይታ ቀርበው ነበር። ማት አንድሪያ የፎቶግራፍ ባለሙያ ናቸው።
I've been going there almost every year since 2006 and I'm just crazy about the country. I do a lot of photography and actually I've been doing photography most of my life.
በአውሮፓ የዘመን አቆጣጠር ከ2006 ዓመተ ምህረት ጀምሮ በየዓመቱ ኢትዮጵያ ሄዳለሁ። ኢትዮጵያን በጣም ወዳታለሁ። በተመላለስኩባቸው ዓመታት አብዛኛዎቹን የኢትዮጵያ ታሪካዊ ቦታዎች ቅርሶችና የባህሎች መገለጫዎችን በካሜራ ለማስቀረጽ እድል አገኘቻለሁ። ዛሬም በዚህ ዝግጅት ላይ ከ35 በላይ ፎቶግራፎችን ለእይታ አቅርቤያለሁ።
የነን የባህል መድረክ ካዘጋጁት ውስጥ የሆሊውዱ እውቁ ተዋናይ ቲም ሪድ አንዱ ነው።
My purpose is to create a sort of cultural understanding between many cultures. I mean, this is so little known of the immigrants from Ethiopia.
የዩናይትድ ስቴትስ እና የኢትዮጵያን ባህል የበለጠ ለማቀራረብ ነው ይህንን የባህል መድረክ ያዘጋጀ ነው። በተጨማሪም በልጅነታቸው ወደ ዩናይትድ ስቴትስ በማደጎ የመጡ ትውልደ ኢትዮጵያ አሜሪካውያንና እዚህም ተወልደው ያደጉ የቀደመ ባህላቸውን የሚያውቁበት አንዱ መንገድ እንዲሆን የተዘጋጀ ነው።
በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድ ግዛቶች ባህልን የሚያስተዋውቁ ተመሳሳይ መድረኮች በተደጋጋሚ ለማዘጋጀት እቅድ እንዳላቸው በመግለጽ ኢትዮጵያውያኑም በመሳተፍ ከጎናቸው እንዲሆኑ የዝግጅቱ አስተባባሪዎች በመጨረሻ ጠይቀዋል። እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቋል። ሳስተናግዳችሁ የቆየሁት መስታወት አራጋው ነበርኩ። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። እንግዲህ በነገው ዝግጅታችን ተመልሰን እንገናኛለን። ጉዟችሁ የሰመረ ይሁን እያልን እንሰናበታችሁ። መልካም ምሽት። በነገው ጉዞ እንገናኝ።
kun Radio Sagale Americati.